የጋቢና ጉዟችን ከአሜሪካ ድምጽ ተጀምሯል። እንደምናመሻችሁ የዛሬ ትንሽት ያስተናዳናችሁን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። በለገጣፎ መኖሪያ ቤት የፈረሰባቸው ነዋሪዎችን ጉዳይ ለማየት በጠቅላይ ሚኒስትር አብይ አህመድ የተላከው ቡድን የተጎጂዎቹን የከተማውንም አስተዳደር አቤቱታና ምላሽ አድምጦ መመለሱን አስታውቋል። በዚህ ጉዳይ የጠቅላይ ሚኒስትሩ አቋም ምንድነው? አቶ ንጉስ ጥላሁን ተጠይቀዋል።
የዳ መገፋት የዜጎች መሰናከል በዚህ ወቅት መከሰት የሌለበት መሆን የሌለበትና ህግ መከበር ያለበት መሆኑን በማመንና በዚህ ላይም ጽኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥፋቶችም ካሉ ለሳቸውም በዚህ መረጃ ሰጥተን ወደ ስራ እንዲገባ የሚያደርጉ ተግባራት በግባት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጠን የሄድነው።
በጠቅላይ ሚኒስትር ጽህፈት ቤት ሴክሬታሪያት አቶ ንጉሱ ጥላሁን ናቸው። የኦዲፒ ስራ አስፈጻሚ አባልና የገጠር የፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል ስራ ኃላፊዎች ጉብኝት ማድረጋቸውም ታውቋል። በሙሉ ዘገባ ቃለ ምልልሳቸውን ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሰዓት ከበቃን ሁሉንም እናስደምጣችኋለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
Gabina VOA, let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። አድማጮች በትላንትናው ዘገባችን እንዳስደመጥናችሁ በለገጣፎ አካባቢ ነዋሪዎች ከገበሬ ላይ ገዝተው በሰሩት መሬት የኦሮሚያ ክልል የለገጣፎ ከተማ አስተዳደር ቤቶቹ ህገወጥ ስለሆኑ ወደ ህጋዊ መስመር ሊገቡ ይገባል በሚል እንደፈረሱባቸው ዘገባ አቅርበን ነበር። የከተማው አስተዳደር 12000 ህገወጥ ቤቶች መኖራቸውንና ከዚህ ውስጥ ወደ 3000 የሚጠጉትን እያፈረሰ እንደሚገኝ ማፍረሱንም እንደሚቀጥል ገልጾ ነበር። ነዋሪዎቹ በበኩላቸው ከ1998 ዓመተ ምህረት ላለፉት 12 ዓመታት ጀምሮ ቤቶቹን እንደገነቧቸው መብራት፣ ውሃ አስገብተው መታወቂያ አውጥተው ይኖሩ እንደነበር ገልጸው ንብረታችንን ገንዘባችንን ያፈሰስንበት ቤት ሊፈርስ አይገባም፣ ይህ በአደባባይ የተደረገ በደል ነው ሲሉ መግለጻቸው ይታወሳል። በዛሬው ዕለት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁንና የኦዲፒ ስራ አስፈጻሚ አባል የገጠር ፖለቲካ ዘርፍ ኃላፊው አቶ አዲሱ አረጋን ጨምሮ ሌሎች የኦሮሚያ ክልል የስራ ኃላፊዎች በለገጣፎ ጉብኝት አድርገው ተመልሰዋል። የፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ጉብኝታችሁ እንዴት ነበር ስል ጠይቄያቸዋለሁ። ወደ ቃለ ምልልሱ። በጣም አመሰግናለሁ አቶ ንጉሱ ጥላሁን ፈቃደኛ ስለሆኑ ለቃለ ምልልሱ። በትላንትና ምሽት ዘገባችን ላይ በለገጣፎ አካባቢ መኖሪያ ቤታቸው የፈረሰባቸውን ሰዎች አነጋግረን የኦሮሚያ ክልልም በዛ ላይ ያለውን አቋም የሚያንጸባርቅ ዘገባ ሰርተን ነበር። አጠር ባለ መልኩ እንግዲህ ነዋሪዎቹ በዛ አካባቢ ለረጅም ጊዜ ከገበሬ ላይ መሬት ገዝተው ቤት ሰርተው ቆይተው አሁን የኦሮሚያ ክልል እንዳፈረሰባቸው ገልጸውልናል። በአንጻሩ ደግሞ የኦሮሚያ ክልል ህገወጥ የሆኑ ቦታዎችን ህገወጥ የሆኑ አሰራሮችን እያስወገድን ነው፣ እሱን ነው የምናፈርሰው፣ እሱን እንቀጥላለን የሚል ምላሽ ሰጥቶናል። የጠቅላይ ሚኒስትር ጽህፈት ቤት በእነዚህ ጉዳዮች ላይ ምላሽ ለማግኘት ዛሬ ወደ ስፍራው መጓዛችሁን ተመልክተናል እና ምንድን ነው አቋሙ በዚህ ጉዳይ ላይ?
በተለያዩ ከተሞች በኦሮሚያ ውስጥ ብቻም አይደለም በሌሎችም ከተሞች ህገወጥ ግንባታዎች ይካሄዳሉ። እነዚህ ህገወጥ ግንባታዎች መጀመሪያ ከመገንባታቸው በፊት ለማስቀረት ጥረት ይደረጋል። ፈጥኖ በሚሰራበት እና ችግር እንዳይከሰት ለማድረግ በሚሰራበት ፍጥነት በየአካባቢ እንደየአመራሩ ፍጥነትና ብቃት፣ ከዚያም አልፎ ደግሞ በተለያዩ ጊዜያት በተለይም የጸጥታ መታወክ፣ የአመራር መፋቀስ በመሳሰሉት ጊዜያት ደግሞ ህገወጥ ግንባታዎች ይስተዋላሉ በከተሞቻችን። ይህንን ህገወጥ ግንባታ ለመከላከል እና ሲከሰትም ለማረም የሚደረጉ ጥረቶች አሉ። ይህ አሰራርና ህግ አለው። ያየነው በኦሮሚያም ልክ እንደሌሎቹ አካባቢዎች ይሄ በመመሪያና በደንብ በህግም የተደገፈ የጸደቀ አሰራር እንደወጣለት ነው። በርካታ ከተሞች ላይ በርካታ ቤቶች ህገወጥ ሆነው የተገኙ እርምጃ የተወሰደ መሆኑንም አይተናል። እግረ መንገዱን ከኦሮሚያ ክልላዊ መንግስት አመራሮች ጋር ነበርን። ዘርፉንም ከሚመሩት አመራሮች ጋርም ነበርን። ለገጣፎም ያው ለገጣፎ ከተማ በ1998 ዓመተ ምህረት የተመሰረተ ከተማ ነው። በእኛ አቆጣጠር ከ2004 የሊዝ አዋጁ ከመውጣቱ በፊት እና በኋላ በህገ ወጥነትና በቋሚነት ህጋዊ ሆነ ያሉ ቤቶችን ካርታና ፕላን ያላቸው የመለየት ስራ እንደተሰራ እና ይሄንን የሚያሟሉትን ማስተር ፕላን ውስጥ ለማስገባትና ቤቶቹ እንዲቀጥሉ ማድረግ የማያሟሉትን ደግሞ ለሚመለከታቸው አካላት በማስተዋወቂያ ከህብረተሰቡ ጋርም ቅሪ ተደርጎ ውይይት የተደረገባቸው መሆኑን መፍረስ የሚገባቸው ማስጠንቀቂያም በቂ ጊዜ የተሰጠ መሆኑን ከከተማ አመራሩ አረርተናል። ይህንን አድርጎ በእርምጃ የተገባ መሆኑን ተገልጾልናል። በሌላ በኩል ቤታቸው በፈረሰባቸው ወገኖችና ዜጎች በኩል ደግሞ እንደዚሁ ለዘመናት የኖሩ አንዳንዶቹ መታወቂያ ያላቸው መሆኑን ግብርም የከፈሉ መሆኑን ገልጸውልናል። በዛሬው ግብኝታችን አመራሩ የሄደበትንም ርቀት ህብረተሰቡ በተለይም ደግሞ ቤታቸው የፈረሰባቸው ወገኖች የሚያነሷቸው ግድፈት የሚሏቸውን አይተናል። ይህን ጉዳይ ጠጋ ብሎ መመርመርና መፈተሽ ክልሉ እንደሚገባው ከአመራሩ ጋራም ውይይት አድርገናል። ከከተማ አስተዳደሩም ከንቲባውን ጨምሮ ከክልል አመራሮች ጋርም በዚህ ሂደት ግን እንግዲህ ማንም ሰው እንደሚሰራው ስራ መዛባት ካለበት ግድፈት ካለበትና ስህተትም ካለበት በአስቸኳይ የክልሉም አመራር የአካባቢውም አመራር የሚያርማቸውና የሚያሻሽላቸው ጉዳዮች ካሉም የርም እርምጃ መውሰድ የሚገባው ከሆነ እንደዚህ እንዲወስድ የሚጣሩ ነገሮች ህብረተሰቡ የሚያነሳቸው ግን በጽሞና መደመጥና መሰማት እንደሚገባቸው ስምምነት ላይ ደርሰን ውይይት አድርገን የተመለስ ነው። በአጭር ጊዜ ሁሉንም ነገር አይቶ መርምሮ ልባት ሰጥቶ መመለስ ስለማይቻል ማለት ነው።
እየጠየቃችኋቸው ውይይቶች እስኪጠናቀቁ መፍረሱ ይቀጥላል ወይስ ይቆማል?
እንግዲህ በአጠቃላይ ሁሉም ነገር ትክክል ነው፣ ሁሉም ነገር ትክክል አይደለም ብለን አልደመደምንም። የከተማ አስተዳደሩ በክልሉም በአገሪቱም ህግ መሰረት ህገ ወጥነትን መከላከል አለበት። ህገ ወጥነትን ሲከላከልና ሲታገል ደግሞ የዜጎችን መብት ማክበር አለበት። ይሄ መቼም ቢሆን የማይታለፍ መርህ ነው፣ የማይታለፍ አቋም ነው። ሁለቱ ላይ ድርድር አይደረግም። ህግ ላይም ድርድር አይደረግም፣ የዜጎች መብት ላይም ድርድር አይደረግም። በዚህ ውስጥ ይሄ አመራር ይሄን ተገንዝቦ መስራት አለበት። ይሄንን ስራ በጽሞና እያየ እየተራመደ መስራት እንደሚገባው እነዚህን ሁለቱን አጣጥሞ መስራት እንደሚገባው ነው ስምምነት ላይ የደረስነው ማለት ነው። አመራሩ ይሄን መዝኖ መተው ያለባቸውን ይተዋል፣ መቀጠል ያለበትን ይቀጥላል ማለት ነው። ይሄን ሲያደርግ ግን ሁለቱን በኃላፊነት መስራት እንዳለበት በውል ተገንዝበን ስምምነት ላይ እንደርሰናል። ይሄንን አቆሙ፣ ይሄንን ቀጥሉ የሚል አቅጣጫ አላስቀመጥም። በህገ ወጥነት የሚሰሩ ነገሮችን መከላከልና የዜጎችን መብት ደግሞ ተንቀሳቅሶ የመኖር ሰርቶ የመኖር የመኖሪያ ቤት የማግኘት መብት ደግሞ እንደዚሁ መከበር አለበትና አሁን በህብረተሰቡም የሚነሳውን በአመራሩ በኩል ደግሞ ይሄን ለማድረግ የሄደበትን ርቀት ግልጽነቱንም ጨምረን ትክክልነቱንም ጨምረን አዳምጠን አስተያየት የሰጠንባቸውም አሉ። እንደገና ደግሞ በትክክለኛ መረጃ አለን ብለው ያነሱትን ግለሰቦች አነጋግረናል። ይሄንን ከከንቲባ ጋርም አገናኝተን ይሄን በራሱ ከንቲባም የሚያነሱልን አለ፣ ህብረተሰቡም ያነሱልን አለ። ፊት ለፊትም አገናኝተን ከዛሬ ጀምሮ ውይይት እየተደረጉ የሚስተካከሉ ነገሮች ከተገኙ እንዲስተካከሉ፣ ነገር ግን ደግሞ ህገ ወጥነትን ደግሞ በዛው ልክ ማረም ስለሚገባ እንደ ማንኛውም ስራ በዚህ ረገድ መሰራት የሚገባውን ጥንቃቄን ላይ ተንተርሰው መስራት እንደሚገባቸው ተነጋግረናል። ሌላውን የክልሉ አመራር በቅርበት የሚከታተለው መሆኑንና ማንኛውንም ውሳኔ የክልሉ አመራር በጽሞና አይቶ የሚሰራና የሚከታተል መሆኑንም አረጋግጠን የመጣ ነው።
እንግዲህ አቶ ንጉሱ ጥላሁን ያው የጠቅላይ ሚኒስትር ጽህፈት ቤትን ወክለው ነው ሄዱትና እንግዲህ የሰዎችን አስተያየት አሁን የሚገኘው በአብዛኛው ከማህበራዊ ሚዲያም ጭምር ስለሆነ በማህበራዊ ሚዲያ ላይ ይሄንን የለገጣፎን የቤት መፍረስ ተከትሎ የሚወጡ ቪዲዮዎችን የተጎጂዎቹን ሐሳብ የሚሰሙ ሰዎች በጣም ባጭር ጊዜ ውስጥ ትልቅ ተወዳጅነት ያተረፉትን ጠቅላይ ሚኒስትር አብይ አህመድን እጅጉን አብዝተው የሚተቹ አስተያየቶች እየወጡ ነው። እነዚህ አስተያየቶች ደግሞ ጠቅላይ ሚኒስትሩ በተለይ የሚናገሯቸው ንግግሮች፣ ባሳዩቸው በተግባሮች ከተጎዱ ወገን ከደሃ ወገን ሲቆሙ ታይተዋል፣ እንባ ሲያብሱ ታይተዋል፣ ሲጠርጉ ታይተዋል። አሁን ደግሞ ሰዎች በአንጻሩ ሲፈናቀሉ እሳቸውን ተጠያቂ የማድረግ አስተያየቶች እየተሰጡ ነውና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ያላቸው አቋም ወይም ይሄንን ሁኔታ እንዴት ነው የሚመለከቱት?
እንግዲህ ጠቅላይ ሚኒስትር ዶክተር አብይ አባስቀመጡት አቅጣጫ መሰረት ነው በዛሬው ዕለት የሚዘው የተገኘው። ጠቅላይ ሚኒስትሩ ወደዛ ሲልኩን የህግ ጥሰትንም የዜጎች መብት ጥሰትንም መከላከል በሚገባበት ሁኔታ ላይ የጠና አቋም ስላላቸው የደሃ መገፋት የዜጎች መፈናቀል በዚህ ወቅት መከሰት የሌለበት መሆን የሌለበትና ህግ መከበር ያለበት መሆኑን በማመንና በዚህ ላይም ጥኑ አቋም ያላቸው መሆኑን በዚህ ረገድ ያሉ ጥሰቶችን ካሉ ለሳቸውም በቂ መረጃ ሰጥተን እንደ ወደ ስራ እንዲገባ የሚያደርጉ ተግባራት ውስጥ በግዛት እንደሚገባ ጠንካራ አቋምና አቅጣጫ አስቀምጦ ነው የሄድነው። እንግዲህ በማንኛውም ቦታ በኢትዮጵያ ውስጥ ለሚሰሩ ስራዎች ከሳቸው አቋምም ከመንግስት አቋምም አቅጣጫም ከዜጎች መብትም መዛነፍና መጣት በታየበት ጊዜ ያ የሚወቀሰው መንግስት ነው፣ የሚወቀሰው መሪ ነው። ነገር ግን ደግሞ እነዚህ ስራዎች አጠቃላይ ክቡር ጠቅላይ ሚኒስትሩ ያላቸውን አቋም እስካሁን ሲሰሩ የነበሩትን ስራ ወደፊትም ያለሙትን ህልም በሙሉ ጥላሸት ሊቀቡ የሚችሉ አይሆኑም። በመንግስታችን በሀገራችን በተለያዩ አካባቢዎች ያለ ችግር ያለ እንከን ያለ ስህተት ያለ እርም ሁሉ ነገር በተሳካ ሁኔታ ይሄዳል ተብሎ አይጠበቅም። በየአካባቢው ስህተትም ያጋጥማል፣ የህግ ጥሰትም ያጋጥማል፣ የዜጎች መብት ጥሰትም ያጋጥማል። ዋናው ነገር ይሄ ክቡር ጠቅላይ ሚኒስትሩ በግለሰብ ደረጃም መንግስት በመንግስትነት ደረጃም እነዚህን የህግ ጥሰትን የዜጎችን መብት ጥሰትን የሚቃወምና ሆነው ከተገኙም ደግሞ የሚያርሙ እሳቸውም ይሁኑ መንግስት የሚያርሙ መሆኑን በፍጹም ሊሽራ አይችልም። ስለዚህ በየማህበራዊ ሚዲያው በተለያዩ አካባቢዎች እውነት ነው ዜጎች ሲያለቅሱ ተጎሳቁለው ሲታዩ ህፃናት በዛ ሁኔታ ሲታዩ ዜጎች በተለያየ ስሜት ይሄን ጉዳይ መግለጻቸው ትክክል ነው። ማለት ምንድነው ቅሬታውንም የታየውን ስህተትን መታረም አለበት ማለታቸው ዜጎች አሳባቸውን በነጻነት መግለጻቸው በጣም ተገቢና ትክክል ነው የሚል እምነት አለኝ። ይሁን እንጂ ክቡር ጠቅላይ ሚኒስትሩን የአገሪቱን መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት እስካሁን የተወለደበትንም ወደፊቶቹንም እንቅዱ የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። ነገር ግን ደግሞ አሁንም እንዳየነው የዜጎች መፈናቀል መጎዳት በእጅጉ መስተካከል ያለበት ሲሆን ሲሆን ቀድመን ካልሆነ ደግሞ ከህዝብ ጋር በአግባቡ ተወያይተን እያረምን መሄድ ያለብን መሆኑንና በዚህ በለገጣፉም ጉዳይ ይሁን በየትኛውም አካባቢ ስህተቶች ከታዩ እነዚህ ስህተቶች የሚያርም የጠና አቋም ክቡር ጠቅላይ ሚኒስትሩም የሀገሪቱ መንግስትም ያለው መሆኑን ይህንን ደግሞ ለህግ የበላይነትና ለዜጎች መብት መከበር በምንም መልኩ ድርድር የማይደረግበት ወቅትም ሁኔታም ለመሆኑ አረጋገጥ በጣም ተገቢ ነው። ግን በስራ ሂደት የሚከሰቱ ነገሮች እስካሁን የተሰራውንም ስራ ወደፊት የሚታሰበውንም ነገር በሙሉ ጥላሸት የሚቀቡ ሊሆኑ ይገባል የሚል እምነት የለም።
በጣም አመሰግናለሁ አቶ ንጉሱ ጥላሁን ለሰጡ ማብራሪያ። እንግዲህ በድጋሚ ተመልሰን መምጣታችን አይቀርም፣ ምክንያቱም ሁኔታዎቹ ክትትል የሚያስፈልጋቸው ስለሆኑ። ለዛሬ ለሰጡ ማብራሪያ ጊዜ ይስጥልን።
አመሰግናለሁ።
ሙልጌታ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ይህ ከተመሰረተ ከአንድ አመት በላይ የማይሆነው ነገር ግን ከውጥኑ እጅግ ረጅም አቤታዊ የሆነ አያሌ ቁም ነገርን የያዘ የወሎ ቤተ መዘክር በእውነቱ እጅግ ያስደሰተን ብቻ ሳይሆን አዲሲቷ ኢትዮጵያ የምትገነባውን አዲስ ባህል ከምናስበው ባንደሰ ጊዜ ተግባራዊ እንደምናደርግ ታላቅ ተስፋ አሳድሮብናል። ይህ የቀድሞ የኢትዮጵያ መሪ ሌተናል ኮሎኔል መንግስቱ ኃይለማርያም ያኔውን ወሎ ቤተ መዘክር የዛሬውን ደሴ ሙዚየም ከጎበኙ በኋላ ስሜታቸውን በእጅ ጽሑፋቸው ከገለጹበት የተቀነጨ ነው። ከአዲስ አበባ ውጪ በክፍላት ሀገራት ደረጃ ቀዳሚዎቹ ከሚባሉትና በ1970ዎቹ መጀመሪያ የተመሰረተው ሙዚየም የፖለቲከኞችን ቀልብ የሳበ የባህል ሰዎችን ስሜት የገዛ የአድናቆት ስፍራ ነበር ያለን የወሎ ዘጋቢያችን መስፍን አራጌ ስለ ሙዚየሙ በተከታዩ ዘገባ በዳሰሰበት ፕሮግራም ነው።
ከ600 ዓመታት በላይ የዘለቁ የብራና መጻሕፍት ያኒውን ያገሪቱን ስልጣኔ የሚያንጸባርቁ የደጥበብ ውጤቶች ለክምና ዘዴ የደረቁ እንስሳት ቅሪቶች ወራሪውን የጣሊያን ጦር ባዷ ጦርነት ላይ ጉድ የሰሩ የጦር መሳሪያዎች እዚህ የሌለ የለም። በትንሿ ክፍል ውስጥ የታላቋ ኢትዮጵያ ድርሳን ይገለጣል። ደሴ ሙዚየም ላይ አውነት ይነበባል። የዳግማዊ አጼ ምኒልክ ስጦታዎች የንጉስ ሚካኤል በረከቶች በተጎሳቆለው ሁኔታ ላይ ሆነው እንኳን ቀደምት ታሪካችንን ይዘክራሉ። 19314 ካሬ ሜትር ላይ ያረፈውና 101 ዓመት ዕድሜ ባስቆጠረው ግዙፍና ማራኪ ቤት ውስጥ የተቀመጡት እነዚህ ዘመን ተሻጋሪ በረከቶች በእንክብካቤ ጦት የሰው ያለ ይላሉ። የሙዚየሙ አስጎብኚ አቶ ይሌ መላኩ እምቃብ ተያዘ አናሳ ትኩረት የተሰጠው ሙዚየም ሲሉ ይገልጹታል። በተሰባበሩ በርና መስኮቶች ለአባራና ለሌሎች ጉዳቶች ተጋላጭ ሆኑ ማስቀመጫዎች የተደረደሩት ቅርሶች መፍቴ ካልተበጀላቸው የጊዜ ጉዳይ እንጂ ለከፋ ችግር መጋለጣቸው አይቀርም እንዳስቆብኘው።
ውስጥ ያሉት ቅርሶች በሾኬዝ አለመቀመጣቸው ነው። አጓራ የቡነነባቸው
በማሳያ
ሳጥን ማለት ነው። ለሌባም ተጋላጭ ናቸው። ፌድም ያደርጋሉ። መብራቱ ራሱ ደረጃውን የተጠበቀ የቅርስ መብራት አይደለም። ማንኛውም መብራት ነው ዝም ብሎ እየገባ ማለት ነው የሚጠቀሙበት። ሌላ ራሱን የቻለ ማጽጃ የቅርሶች ማጽጃ ለመኖሩ ነው። አሁን ለምሳሌ እነዚህ ቅባት ነው የሚጸዱት። ግን ቅባት እስከዛሬ አንድ ቀን ስጦታ ተሰጥቶ ያቀም ከመንግስት ማለት ነው። የኛም ታስቦ ቢመጣለት ያው ለጽዳቱ ቫክዩም ክሊነር ቢኖረው ፌድ ያደርጉም ነበር ቅርሶች ማለት ነው። አሁን በባህላዊ በጥንቃቄ በቃ እንዳይጠፉ ከሚል አንጻር እያጸዳ ነው ያለ ነው።
ሌላው ቀርቶ ሙዚየሙ የይዞታ ማረጋገጫ ደብተር ስለሌለው ለአደጋ ተጋላጭ ሆኗል።
ተቋሙ የይዞታ ማረጋገጫ አልወጣለትም። በዚህ ምክንያት ተጥር የለውም። እንግዲህ በዚህ የሚገቡትን አይታችሁ ከሆነ
ይዞታ ማረጋገጫ ከሌለው ማጠር ክልክል ነው።
አዎ ክልክል ነው። ዘበኛ ተደብድቦብን ያውቃል ወደ ታይዘቀበሉ ሲባል ማለት ነው። ጥር ቢኖረው ይሄ ሁሉ ነገር አይከሰትም ነበር።
ሙዚየሙን ከተቋቋመበት ከ1973 ዓ.ም ጀምሮ የሚያውቁት የአካባቢው ነዋሪዎች በውስጡ የነበሩት ቅርሶች በዘረፋ ምክንያት ተመናምነዋል ሲሉ ቅሬታቸውን ያሰማሉ። በደሴ ከተማ ባህል ቱሪዝም ወጣቶችና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ገዛኝ ተፈራ በዋናነት ባደራ ተቀምጠው የነበሩት ቅርሶች ወደ መጡበት መመለሳቸው የቅርሶቹን ብዛት አመናምኖታል ብለዋል።
ያኔ ወሎ ጠቅላይ ግዛት ተብሎ በሚጠራበት ሰዓት ከተለያዩ ወሎ ጠቅላይ ግዛት ውስጥ የተሰበሰቡ ቅርሶች ናቸውና ሲጠራም የነበረው ከዚህ ቀደም የወሎ ቤተመዘክር ነው የሚባለው። የወሎ ቤተመዘክር ያሰኘው ምንድነው ሱ ከወሎ ጠቅላይ ግዛት የተሰበሰቡ ቅርሶች ስለነበሩበት ነው። ስለዚህ እነኛ ቅርሶች ከተለያዩ አድባራትና ቤተክርስቲያናት ስለመጡ የዛን ሰዓት አወሳሰዳቸውም በቤተክርስቲያን አስተዳዳሪዎችና ቄሰ ገበዞች አማካኝነት ቅሬታ ስለነበረ እያንዳንዱ ደብር በቅሬታነት ሲያቀርብ ስለነበረ ባደራነት የወሰዳቸዋቸውን ንብረቶች መልሱልን የሚል ጥያቄ ሲያቀርቡ ስለነበረ ኢህአዴግ ከገባ በኋላ እነኚህን ጥያቄዎች ከግምት ውስጥ በማስገባት ወደ መጡበት ይመለሱ ተብሎ እነኛ ቅርሶች በቬርባል የመጡ ቅርሶች በቬርባል ወደ መጡበት እንዲመለሱ የተደረገ ነው። አብዛኛውን ጥንታ ሚካኤል ቤተክርስቲያን ውስጥ የሚገኙ ከንጉስ ሚካኤል ጋር የተያዙ ተንቀሳቃሽ ቅርሶች በሙሉ ከዛ አካባቢ ነው የመጡት። ከላሊበላ የመጡ በርካታ መርከት ቅርሶች ነበሩ። እነሱም ወደ መጡበት ነው የመለሱት። ከመቄት ወረዳ ሁላ የመጣ ንብረት ነበረ። እነሱ ሁላ እንዲመለሱ ነው የተደረጉት።
የቅርሶቹ ወደ መጡበት መመለስ የሙዚየሙን ግርማ ሞገስ የቀነሰ የተመልካችን ስሜት የጎዳ እንደነበር ይጠቁማሉ።
ከዚህ ቀደም ሙዚየሙን የሚያውቁ ሰዎች እነኛ ቅርሶች በነበሩበት ሰዓት ሂስቶሪካል ባክግራውንዱ በጣም ግሬስ ነበረው። ሰውን ለማየትም ለመመራመርም ለማጥናትም ታገብቶ ለመጎብኘትም ትልቅ ግዙፍነት ነበረው። እነኛ ነገሮች ከወጡ በኋላ እንደኛ ሰው ባያስ ሆኗል። ቅርሶቹ ተሰረቁ ነው የሚለው ግን ወደ መጡበት ነው የተመለሱት። ከዛን ውጪ የጎብኚዎች ቁጥርም ቀንሷል።
ቡድን መሪውም በሙዚየሙ ላይ ተከስቶ የነበረውንም ዘረፋ አላስተባበሉም።
በ1993 ዓ.ም ያው የመንግስት መዋቅር ሲለዋወጥ ማለት የመምሪያዎች አወቃቀርና ደረጃ ሲለወጥ እኛ ስንመራ የነበረው ባቱማ ተብሎ የሚጠራው ማለት ነው። የዛን ሰዓት ላይ ዞኑ ነበር እንዳስተዳድረው ሙዚየሙን ተደርጎ የነበረውና ዞኑ ሲያስተዳድረው ቅርሶች በራቸው ተሰብሮ መስኮታቸውን ተበልቅቆ በርካታ ቅርሶች የተዘረፉበት ሁኔታ ነው ያለውና ያ የዞኑ ባህል ቱሪዝም መምሪያ ነው የሚያውቀው። በእኛ ጊዜ ግን አሁን በቅርቡ 2006 ዓ.ም አካባቢ ላይ እንደዚሁ ዝርፊያ ተካሂዷል። አሁን መስኮት በሩ ማብራት ተፈልቅቆ ገብተው እንደነ አጼ ምኒልክ ብርሌ አይነቱ 1-3 እና 4 ብርጭቆ ጥንታዊ ሆኖ ብርጭቆዎች ተዘርፈውብናል።
ይሁን እንጂ በተለይ የደርግ ሰራዊት ተሸነፈ። ኢህአዴግ አገሪቱን በተቆጣጠረበት በ1983 ዓ.ም ላይ ቤተክርስቲያን ቅርሱን ተቀብላ በመጠበቅ የተወጣችውን ታሪካዊ አደራ አድነቀዋል።
በ1983 ዓ.ም በነበረው ጦርነት እነኛ ቅርሶች ላይ ተዋጊ ስለነበረ ሙዚየሙ ላይ ጉዳት ይደርሳል ተብሎ እነኚህን ቅርሶች የት ነው ያስቀመጥነው? መድኃኔዓለም ቤተክርስቲያኗ እንዲቀመጡ የተደረጉት። ምክንያቱም መጀመሪያ የተገባው ደሴ መድኃኔዓለም ቤተክርስቲያን እነኛ ቅርሶች መኖራቸውም ስለሚታወቅ ኢህአዴግ ሲገባ የመጀመሪያው ሰበራ የተካሄደ
የተካሄደው የመስታወት ሰብራ የተደረገው ደሴ ሙዚየም ላይ ነው። እነኛ መሰረታዊ ቅርሶች ባይወጡ ኖሮ ብዙ ጉዳት ይደርስ ነበር።
ሙዚየሙ ተጋቢውን ትኩረትና የይዞታ ማረጋገጫ ለማግኘቱ የውስጥ አደረጃጀቱን እንደጎዳው ባለሙያዎች ያስረዳሉ። ሻመታትን የሚሻገር ቅርስና ታሪክ የያዘ ሙዚየም በቀን በጣት በሚቆጠሩ ተመልካቾች መጎብኘቱ ያስቆጫል ይላሉ አስተያየት ሰጪዎቹ። ተደጋጋሚ ጉትጎታ ቢደረግም የይዞታ ማረጋገጫ ለማግኘቱ ጊዜያዊ ያጠርና መሰል የማሻሻያ ስራዎችን እንኳን ለመስራት እንዳላስቻለ በቅሬታ ያስረዳሉ። የከተማ አስተዳደሩ ከተማ ልማትና ኮንስትራክሽን መምሪያ ዋና ስራ አስኪያጅ አቶ ደመቀ ቦሩ በዚህ ላይ ምላሽ አላቸው።
ጥያቄው ተገቢ ነው። ምክር ቤትም ላይ ያደረግነው ስብሰባ ላይ የምክር ቤት አባላትም እንዳንድ ጥያቄ አንስተውት የካርታ ጥያቄ እንዳለበትና በተለይ ቋሚ ኮሚቴዎች እዛ ቦታ ሄደው የነበሩት እንዳንድ ችግር አንስተው ስለነበረ ይህ የካርታ እንዲሰጥ አሳስቧል ምክር ቤቱ። ከዛን ቀን ጀምሮ ነው ኢንፎርሜሽን ያለኝ። በዚህ መረጃ መሰረት ካርታ ለመሰራት ባለቤቱ ካርታ መጠየቅ መቻል አለበት። ጥያቄው እንደደረሰ እኛ ይህንን ጥያቄ ተቀብለን ወደ ማስተናገድ እንገባለን ማለት ነው። ከዚህ በፊት ተጠይቆም ከሆነ በምን ምክንያት እንደዘገዩ ያን ሁኔታውን የማጣራት ስራዎችን ሰርተን መልስ ለመስጠት እኛ ጥረት እናደርጋለን።
በፌደራሉ ቅርስ ጥናትና ጥበቃ ባለስልጣን የኢትዮጵያ ብሔራዊ ሙዚየም ዳይሬክተር አቶ ኤፍሬም አማረ ሙዚየሞች በክልል ቢሮዎች በኩል ያለባቸው ጉዳት ተጠንቶ ሲቀርብ አስፈላጊው ድጋፍ እንደሚደረግላቸው ያስረዳሉ።
በእያንዳንዱ ሙዚየም ውስጥ ጣልቃ እየገባን የምንሰራው ስራ የለም። ከክልሎች ጋር ነው አብረን የምንሰራው። ለብዙ ሙዚየሞች ተደራሽ መሆን ስለማንችል ክልሉ በራሱ ለይቶ በሚያቀርባቸው የሙዚየሞች ላይ የባለሙያ ድጋፍ እንሰጣለን። አልፎ አልፎም ደግሞ ትልቅ ችግር ላለባቸው በዚህ በማሳያ መደርደሪያ ቦታዎች ላይ እና ምን የሚታዩ ችግሮች ላሉባቸው እና ይህን መደገፍ ላለብን ሙዚየሞች ድጋፍ እንሰጣለን።
በዚህ ጉዳይ ላይ አስተያየታቸውን የሰጡን የክልሉ ባህል ቱሪዝም ቢሮ ምክትል ኃላፊ አቶ ልዑል ዮሐንስ ግን እንደ ደሴ አይነቶቹ ሙዚየሞች የፌዴራሉ የትኩረት ማዕከል ናቸው፣ እናም በስሩ ያሉትን ሙዚየሞች የማገዝ ኃላፊነት አለበት ይላሉ።
አለም ቅርስነት የተመዘገቡና በሀገር አቀፍ ደረጃ አይከን የሆኑ የሚታወቁ እንደዚህ አይነት እንደ ደሴ ሙዚየም አይነት ቶችን በተመለከተ አማራ ክልል ነገረም አልነገረም የፌዴራል ኢሾዎች ነው ማለት ነው። እኛ በፌዴራል ደረጃ የሚታወቁ ሙዚየሞች አሉ፣ በክልል ደረጃ ደግሞ ትንንሽ ሙዚየሞች አሉ ማለት ነው። ስለዚህ ከኮሚኒኬሽን ጋር የተያዘ አይመስለኝ መሰረታዊ ክፍተቱ። መሰረታዊ ክፍተቱ ከመስራትና ካለመስራት ከአቅም ክፍተት ጋር የተያዘ ነው የሚመስለኝ።
ጠፍተዋል በተባሉት የሙዚየሙ ቅርሶች ዙሪያ ደግሞ አቶ ኤፍሬም ይህንን ብለዋል።
ጠፍተዋል የተባሉ የሙዚየሙ ንብረቶች ነበሩ። እነሱን በኢንተርፖል ጭምር ሪፖርት አድርገናል እኛ ከዚህ ከሀገር ወጥተው ከሆነ በሚል።
አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኤርትራ የባህልና ፐብሊክ ዲፕሎማሲ ልዑካን ቡድን በኢትዮጵያ ሲያቀርብ የነበረውን የሙዚቃ ዝግጅት አጠናቋል። ግርማቸው ከበደ በተከታዩ ዘገባ ዝርዝሩን ያቀርብልናል።
ሁለት አስርት ዓመታት ሀገር ይናፍቃል፣ ሰው ይናፍቃል፣ አየር ይናፍቃል፣ ሙዚቃም ይናፍቃል። እንደናፈቁ መኖር እንዳሰቡ መቅረትም ነበር። ሆኖም ሁሉም በጊዜ ሆኗል። ኢትዮጵያና ኤርትራ ለ20 ዓመታት ጦርነት የለ ሰላም የለ ተብሎ ከሚገለጸው ግንኙነታቸው ወጥተው የሰላም አየር እየተነፈሱ ነው። አዲስ አበባና አስመራ ተስማምተዋል። የተነፋፈቁ ወላጅና ልጆች፣ የተለያዩ ጎረቤቶች፣ አፈርፈስተው ጭቃውን ግን ሳያቦኩ በልጅነት የተነጣጠሉ ጓደኛማቾች አሁን ተገናኝተዋል። ይሄንን የህዝብ ለህዝብ ግንኙነት ያጠናክራል የተባለው የኤርትራ የባህልና የፐብሊክ ዲፕሎማሲ ቡድን በኢትዮጵያ ሲያቀርብ የነበረው ዝግጅት በአዲስ አበባ ሲጠናቀቅም ትናንትን እያስታወሱ ነገን የሚናፍቁ ተመልካቾች ተገኝተዋል። ባለፉት ቀናት በባህር ዳር፣ አዳማና ሐዋሳ የሙዚቃ ዝግጅቱን ያቀረበው ቡድን በሚሊኒየም አዳራሽ የተገኙትን የአዲስ አበባ ነዋሪዎችንም በኤርትራ ሙዚቃ አስደንሷል። ቪኦኤ ያነጋገራቸው ተሳታፊዎችም የሙዚቃ ዝግጅቱን ትዝታ ቀስቃሽ ብለውታል። የአዲስ አበባ ነዋሪዋ ወይዘሮ ተቀው አህመድ አንዷ ናቸው።
እኔ በጣም ኤርትራውያን ናቸው የዳሩኝ፣ ያሳደጉኝ፣ ደብተር እየገዙ ስራት እየገዙ እንጀራ ለትምህርት ቤት እየቋጠሩልኝ ያሳደጉኝ ኤርትራውያን ናቸው።
ወይዘሮ ተቀዋ ሁለቱ ሀገራት ሰላም መፍጠራቸውና የኤርትራን የባህል ቡድን ሙዚቃ መመልከታቸው ስሜታዊ እንዳደረጋቸውም አልሸሸጉም።
ደስታዬ ወደር የለውም። መጀመሪያ የገቡ ቀን ሳልተኛ ነው ያደርኩት። ወደዚህ ኢሳያስ አፈወርቂ ወደ ኢትዮጵያ ሲገቡ ሳልተኛ ነው ያደርኩት። አዛንፊል ነው መስቀል አደባባይ ለመቀበል ይሄድኩት፣ ሰው ሁሉ ጉድ እስኪለኝ ማለት ነው። በጣም እንወዳቸዋለን፣ እናከብራቸዋለን። ደግ ህዝቦች ናቸው፣ እኛም ደግ ህዝቦች ነን። እኛም ለእነሱ እናዝናለን፣ እነሱም ለእኛ ያዝናሉ። የዛሬው ቀን ደግሞ የተለየ ቀን ነው ማለት ደስታዬ ማለት ነው። እኔ አሁን ሙስሊም ነኝ። በእስልምና ሃይማኖት ጭፈራም ሆነ አደባባይ ሴት መውጣት አይፈቀድም። ግን 20 አመቷ በጣም ደምን ባያለቀሱ ነው ያሳለፉልን።
ኤርትራውያን ቢትሰቦች በኢትዮጵያ እንደተወለደች የምትናገረው ወጣት ሜሮን ሀብቶምም ስለ ሙዚቃ ዝግጅቱ ለቪኦኤ አስተያየቷን ሰጥታለች።
ውድ ብዙ የኤርትራ ፕሮግራሞች እና ያለን ቤት ውስጥ ግን አሁን እንደዚህ በአካል ታያቸው በጣም ነው ደስ ያለኝ። በቃ ደስታዬ ወደር የለውምና ከመደሰት የተነሳ እኔ ነኝ መሰለኝ መጀመሪያው አወጥቼ መድረኩ ላይ ተጨፈረ አምባሳደሮቹ መጥተው ይጨፈሩትና እኔ እንጃ በጣም ኢሞሽናል ሆኜ ነበር። ደስ ብሎኛል በጣም።
ሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ወርቅነህ ገበየሁና ኡስማን ሳልህን ጨምሮ ሌሎች ከፍተኛ ባለስልጣናት በሚሊኒየም አዳራሽ በኤርትራ ሙዚቃ ሲጨፍሩም ታይተዋል። በኤርትራ የባህልና ፐብሊክ ዲፕሎማሲ ቡድን የቀረበው ሙዚቃ ዝግጅትም ስለ ኢትዮጵያና ኤርትራ ግንኙነት ያለው ምስል የሚቀይር ነው ትላለች።
ምንም ነገር ኢትዮጵያና ኤርትራ ተጣሉ ሰው ሞተ ምናምን ነው እንጂ እንደዚህ ሰላም ፕሮግራም ይዘጋጃል ብለን አስበን አናውቅም። መዘጋጀቱ ጥቅሙ ሁለቱንም ህዝቦች ያገናኛል። ለምሳሌ ኤርትራ ውስጥ ያሉ ዘፋኞች ናቸው እዚህ የመጡት። ከዚህ ደግሞ የኢትዮጵያ ዘፋኞች ወደ አስመራ ሄዳሉ። ይህ ሁሉ ጥሩ ግንኙነትንና ሰላምን ያጣጣምን እንደሆነ ለማወቅ እንችላለን።
ዝግጅቱ በሁለቱ ሀገራት መካከል የተፈጠረውን ሰላም ለማወደስና የህዝብ ለህዝብ ግንኙነቱን ለማጠናከር የተካሄደ ነው የሚሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በበኩላቸው ስለቀጣይነቱም አስተያየታቸውን ሰጥተዋል።
እንግዲህ በሁለቱ ሀገሮች መካከል ያለው ሰላም ከህዝብ ጋር በየጊዜው እየሰፋ የሚሄድ መሆኑን አንዱ ማሳያ መድረክ ነው። እስካሁን በቆይታቸው በኢትዮጵያ አራት ከተሞች ተዘዋውረው ነው ያደረጉት። በባህር ዳር፣ በአዳማ፣ በሐዋሳና ዛሬ ማጠቃለያውን በአዲስ አበባ አድርገዋል። የኤርትራው ልዑካን ቡድን መሪ እንዳሉት ይሄ የመጀመሪያ እንጂ የመጨረሻው አይሆንም። ተመሳሳይ የሆነ የባህል ቡድንና እንቅስቃሴ በቀጣይም የሚካሄድበት ነው የሚሆነው። ከኤርትራ ወደ ኢትዮጵያ ብቻም ሳይሆን ከኢትዮጵያ ወደ ኤርትራም በቅርቡ እንደሚካሄድ ተገልጿል።
በአፍሪካ ህብረት የኤርትራ አምባሳደር አሪያ ደስታ ደግሞ የልዑካን ቡድኑ በኢትዮጵያ የነበረው ጊዜ ስኬታማ እንደሆነ ተናግረው ስለመጪው ጊዜም የሚከተለውን ብለዋል።
እኛ በሙሉ ከአዲስ አበባ ብቻ ሳይሆን ከባህር ዳርም ከአዳማም ከአዋሳም በቃ እንመጣለን ብለውናል። እኛ ደግሞ ደህና አድርገን ዘጋጅተን እንደምንጠብቃቸው ምንም ችግር የለም። ጠቅላላ በሀገሪቱ ደግሞ የባህል ግሩፕ ከመጣ አንደሱ እንዲያውም በቅርብ ጊዜ ሊመጣ ነው ክልሉ ከዛ በኋላ ሊሆን ይችላል። በኢትዮጵያን ወክሎ የሚመጡ ሙዚቀኞች በዘፋኞች በሙሉ ለመቀበል በጣም እንዘጋጃለን። የሚያስፈልግን ሁሉ ስራ ሰርተን እንቆያቸው።
ከድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ያቪው ነው የመረጠላችሁ ይሄንን ዜማ። የዘሪቱ አድናቂ ነው የፕሮግራም አቀናባሪያችን። እንግዲህ አድማጮች የዛሬው የካፒና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ካፒናቪን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ታስተናግዳችሁ አመሽት ጽዮን ግርማ ነበርኩ። ከምሽት በነገው ጉዞ እንገናኛለን።